እንደምናመሻችሁ የጋቢና ቪ አድማጮች እለተ ረቡዕ የካቲት 2 2014 ዓመተ ምህረት ምሽት ዝግጅታችንን ከአሜሪካ ድምጽ ራዲዮ ዋሽንግተን ዲሲ ጀምረናል። ለምሽቱ ለወጣቶች ያዝናናሉ ያስተምራሉ ያልናቸውን ዝግጅቶች አዘጋጅተናል። ከነዚህ መካከል ጥቂቶቹን እናሰማችሁ።
ዋትማታም ሰማይ መስታሪያ ድምጽ ነው ከብዳል ዛሬ ሞት ኩነገ ሞት ኩኖ ምትለው ምን እንደሚፈጠር አጣቀም እንኳን ለፈተና ተጣስብ በቃ ለህይወትቻ ነበር ተጨነቀውና በጣም ከባድ ነበር።
በኢትዮጵያ የጸጥታ ችግር በነበረባቸው የተለያዩ ክልሎች ሳይሰጥ የቆየው የ12ኛ ክፍል ብሔራዊ መልቀቂያ ፈተና መሰጠቱን የትምህርት ምዘናና ፈተናዎች ኤጀንሲ አስታውቋል። እኛም ፈተናውን የወሰዱ ተማሪዎችንና ሌሎችም የሚመለከታቸውን አነጋግረን ሰፋ ያለ ዘገባ አዘጋጅተናል።
ታይ ነው በተለይ ቴክኖሎጂ ጉዳይ ከልጅነት ይዘነው ያልመጣ ነው ነገር ወይ እንደሞ ያያዝነው ስላልሆነ ቪዲዮን ለመቅዳት ከበድ የሚሉ ነገሮች ነበሩ።
አሁን ደግሞ የሰማችኋቸው አምላኩ ቢክስ ይባላሉ። ማህበራዊ ሚዲያን ቋንቋን ለማስተማሪያነት እየተንቀሳቀሱ ያሉ ግለሰብ ናቸው። የምሽቱ እንግዳችን ናቸው። አብራችሁን ካመሻችሁ ሌሎች ጥንቅሮችም ይኖሩናል። ፕሮግራሙን በመምራት ስመኝሽ የቆየ፣ በማቀናበር ኤልያስ አስማረ፣ እንዲሁም ፕሮግራሞችን በማዘጋጀት አብረን ከተሳተፉ ሌሎች የአሜሪካ ድምጽ ባልደረቦች ጋር አብረናችሁ እናመሻለን። አሁን በቅድሚያ የሀገር ውስጥና የውጭ ዜናዎቻችንን ኤደን ገረመው ታሰማናለች።
አመሰግናለሁ ስምኝሽ። አድማጮች በድጋሚ እንደምን አምሽታችኋል። የተባበሩት መንግስታት ድርጅት ዋና ጸሐፊ ቃል አቀባይ ስቴፋኒ ዱጃሪክ በኢትዮጵያ የሚገኙትን የድርጅቱን ምክትል ዋና ጸሐፊ አሚና መሐመድን በተመለከተ በትላንትናው ዕለት በሰጡት ማብራሪያ ምክትል ዋና ጸሐፊዋ የሶማሌ ክልልን ከፕሬዝዳንት ሳህለ ወርቅ ዘውዴ ጋር በመሆን መጎብኘታቸውን አስታውቋል። በጉብኝታቸውም ለረጅም ጊዜ በአካባቢው በደረሰው ድርቅ ዙሪያ ከክልሉ ፕሬዝዳንትና ከካቢኔያቸው እንዲሁም ከአርብቶ አደሮች ተፈናቃዮች ማህበረሰብ መሪዎችና ከሌሎች ባለድርሻ አካላት ጋር የመንግስታቱ ድርጅት ስለሚያደርጋቸው ሰብአዊ ድጋፍ ጉዳዮች ዙሪያ ተወያይተዋል። ምክትል ዋና ጸሐፊዋ አሚና መሐመድ የሶማሌ ክልል ፕሬዝዳንት ጋር ከግብርናና ከውሃ ልማት በዘለለም ለክልሉ ብልጽግና መታሰብ እንዳለበት ማሳሰባቸው ተገልጿል። ከዚህ በተጨማሪም መንግስት በክልሉ የትምህርት፣ የጤና፣ የውሃ መሰረተ ልማቶችን ለማሻሻል እያደረገ ያለውን ጥረት ያደነቁ ሲሆን ተፈናቃይ ዜጎችንም እያስተናገዱ ላሉ ማህበረሰቦችም አራቆታቸውን ቸረዋል። ምክትል ዋና ጸሐፊዋ በዛሬው ዕለት አፋር ክልልን እንደሚጎበኙና ጉብኝታቸውን እንዳጠናቀቁም ወደ ኒውዮርክ እንደሚመለሱም የመንግስታቱ ድርጅት ዋና ጸሐፊ ቃል አቀባይ ስቴፋኒ ዱጃሪክ አስታውቀዋል። የዩናይትድ ስቴትስ የተራድኦ ተቋም USAID ዋና ዳይሬክተር ሺን ጆንሰን በትላንትናው ዕለት በአማራ ክልል ባህር ዳርና በአፋር ሰመራ ተገኝተው ጉብኝት አደረጉ። ዋና ዳይሬክተሩ ትላንት በአፋር በነበራቸው ቆይታ ከክልሉ ፕሬዝዳንት አወል አርባ ጋር መገናኘታቸውም ታውቋል። ከዚህ በተጨማሪም በግጭቱ ምክንያት በክልሉ የተፈናቀሉ ማህበረሰቦችንም ጎብኝተዋል። ዋና ዳይሬክተሩ በተመሳሳይ በባህር ዳር ከክልሉ ፕሬዝዳንት ዶክተር ይልቃል ከፋለ ጋር ተገናኝተዋል። ክልሉ በተለይም ደግሞ በጦርነቱ የተጎዱትን ሰዎች ስለሚያስፈልጋቸው ድጋፍ አንስተው መወያየታቸውም ተገልጿል። ጆንስ ተቋማቸው በትምህርት፣ ጤናና ሌሎች መሰረተ ልማቶች ዙሪያ ከሚያደርገው ድጋፍ በተጨማሪም በዘላቂነት በጦርነቱ ለተጎዱ 2.9 ሚሊዮን ሰዎች ድጋፍ ለማድረግ ያለውንም ጥረት አስታውቋል። በዛ በነበራቸውም ቆይታ በክልሉ ያሉ 500 ሺህ ዜጎች የተሐድሶ መርሃ ግብር ለተሸረሸሩ መሬቶችን ለማልማትና አፈርና ውሃ ጥበቃ እንዲሁም ወጣቶችን ለስራ ለማብቃት የ11 ቢሊዮን ብር ድጋፍ እንደሚለግሱና ከዚህ በተጨማሪም የኢትዮጵያ ብሔራዊ ሴፍቲ ኔትን ለመደገፍ መርሃ ግብሮች መኖራቸውን ማስታወቃቸውን በአዲስ አበባ የሚገኘው የአሜሪካ ኤምባሲ አስታውቋል። በመጨረሻም የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በትላንትናው ዕለት ከአፍሪካ ህብረት ሊቀመንበር ሙሳ ፋኪ ጋር በሀገሪቱ ስላለው ዲሞክራሲ ዙሪያ ተወያዩ። ሁለቱ ባለስልጣናት በሱዳን፣ በማሊ፣ በቡርኪና ፋሶና በአጠቃላይ በሀገሪቱ ስላለው የዲሞክራሲ ውድቀት መወያየታቸውን የዩናይትድ ስቴትስ የሚኒስቴር መስሪያ ቤት ቃል አቀባይ ኔድ ፕራይስ አስታውቀዋል። አድማጮች ለምሽቱ ያስኩላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ ጋቢና ቪኦኤ መሰናዶዎች ጋር ታመሹ ዘንድ ጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ።
Gambino, B-O-N. ኤደንን ለዜናው አመሰግናለሁ። አድማጮች እየተከታተላችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምጽ ነው። ፕሮግራማችንን በአጭር ሞገድ በ25 ሜትር ባንድ 12040 ኪሎ ሄርዝ እንዲሁም በ19 ሜትር ባንድ 15580 ኪሎ ሄርዝ መከታተል ትችላላችሁ። በተጨማሪም በዌብሳይታችንና በፌስቡክ የማህበራዊ ትስስር ገጻችን በቀጥታ መከታተል ትችላላችሁ። አሁን ወደ ቀዳሚው ዝግጅታችን እናልፋለን። ከትግራይ በስተቀር የጸጥታ ችግር በነበረባቸውና ፈተና መስጠት ሳይችሉ በቀሩ አራት ክልሎች ውስጥ የ12ኛ ክፍል ብሔራዊ መልቀቂያ ፈተና በተሳካ ሁኔታ መሰጠቱን የትምህርት ምዘናና ፈተናዎች ኤጀንሲ አስታውቋል። ፈተናው የተሰጠው በአማራ፣ በአፋር፣ በኦሮሚያና በቤንሻንጉል ጉምዝ ክልሎች ዞኖች ውስጥ ሲሆን ከ60 ሺህ በላይ ተማሪዎች ፈተናውን መውሰዳቸው ተገልጿል። ፈተናውን የወሰዱ ተማሪዎችና የትምህርት ባለሙያዎች ተፈታኞቹ ያሳለፉትን የስነ ልቦና ጫናና አስቸጋሪ ሁኔታ ከግምት ውስጥ በማስገባት የከፍተኛ ትምህርት ተቋማት ግቢያ ሊኖር ይገባል ያሉ ሲሆን የትምህርት ምዘናና ፈተናዎች ኤጀንሲ በሰጠው ምላሽ ይህን የመወሰን ስልጣን የመንግስት ነው ብሏል። መስፍን አራጌ ዝርዝረው።
የደሴ ከተማ ኗሪዋ ወጣት ማህሌት ብርሃኑ አይነ ስውር ነች። በሆጤ አጠቃላይ አንደኛ ደረጃና መሰናዶ ትምህርት ቤት የ12ኛ ክፍል ብሔራዊ መለቀቂያ ፈተና ተፈትና ስትወጣ ያገኘኋት ማህሌት እዚህ ለመድረስ የከፋ ውጣ ውረድ ማሳለፏን ትገልጻለች። እንደ ወጣቷ የህወሓት ኃይሎች ደሴ ከተማን በተቆጣጠሩበት ወቅት የነበረው ወታደራዊ እንቅስቃሴ ለፈተና የሚያዘጋጅ ነበረ።
ጠዋት ማታ የምትሰማው መሳሪያ ድምጽ ነው። ይከብድሃል። ዛሬ ሞትኩ ነገ ሞትኩ ነው የምትለው ለው ምን እንደሚፈጠር አታውቅም። እንኳን ለፈተና ልታስብ በቃ ለህይወት ብቻ ነበር የምትጨነቀው እና በጣም ከባድ ነበር። እና ደሴ ነጻ ከወጣች በኋላ እንደገና ለፈተና ትቀመጣላችሁ፣ ዝግጅት አድርጉ ተባለን። ያኔም ብዙ አናምንም ነበር ድጋሚስ ጦርነት ቢኖር። እንደገና ተዘጋጅተን ነበር። ድጋሚ ለመዘጋጀት ከፍተኛ ጫና ነበረው፣ ግን አሁን በጣም ደስ ብሎኛል ስለተፈተን። ዛሬ
በቅዳሜ ገበያ አጠቃላይ ሁለተኛ ደረጃ ትምህርት ቤት ውስጥ ስትፈተን ያገኘኋት የሸወርቅ ስዩም በበኩሏ በጦርነቱ ምክንያት ለተደጋጋሚ ጊዜያት ወደ ተለያዩ አካባቢዎች መፈናቀሏን ጠቅሳለች። ከሰሜን ወሎ እስከ አዲስ አበባ የዘለቀ ውጣ ውረዷን በማስታወስ
ጦርነቱ ባያፈናቅለን እስካሁን የአንደኛ ዓመት ዩኒቨርሲቲ ተማሪ ነበርን። ከቆቦ ነው የመጣው ተፈናቅዬ። ከዛ ከቆቦ ስንመጣ እዚህ ገባሁ። እዚህ ደሴ ማፈናቅለው ወደ አዲስ አበባ ላኩን። እዛ አሁን ደግሞ እግዚአብሔር ብሎ ተመልሰን መተናል።
ወደ አዲስ አበባ ከሄደች በኋላም 3 ወራትን ተፈናቅላ ለመቆየት መገደዷን የምትናገረው ይሸወርቅ ከቤተሰብ ተለያይቶ የወላጅ ዘመድን ዜና ሳይሰሙ መቆየት ይከብዳል፣ በዚያ ስሜት ሆኖ ማንበብና ማጥናትም አይታሰብም ብላለች። ወጣቷ የተሻለ ዝግጅት አድርጌ በቆይም የተቀሰቀሰው ጦርነት አስከተለብኝ ባለችው የስነ ልቦና ጫና ምክንያት በነባሩ የዝግጅት መንፈስ ላይ እንደማትገኝ፣ ያም ሆኖ ራሷን በተወሰነ ደረጃ አረጋግታ ለፈተናው መቀመጧን ጠቅሳለች።
በእርግጥ እንደ ድሮ አይደለም። አሁን ለፈተና ያለን ቦታ ራሱ ትንሽ ከብዳን ተጨናንቀናን። ድሮ አንብበን ነበር። አንብበን ተዘጋጅተን እያለ ጦርነቱ ሲነሳ ያው ከዛ ስሜት ወጣን። አሁን በጣም ይከብዳል። ትንሽ ተስፋ አስቆራጭ የሆነ ነገር ቢኖርም ያው እየሞከርን ይቻል ነው። ሌላ ነገር ለመጀመር ራሱ እያሰብኩ ነበር። በአስር የሚመለስ ራሱ አልመሰለኝም ሰላማችን።
የደሴ ከተማ አስተዳደር ትምህርት መምሪያ ኃላፊ ፍቅር አበበ የ12ኛ ክፍል መልቀቂያ ብሔራዊ ፈተና በመውሰድ ላይ ያሉት ተማሪዎች ተደራራቢ ችግሮችን እንዳሳለፉ ያስታውሳሉ።
ባለፈው ዓመት ኮቪድ ጋር ተያይዞ ሲማሩ የተቆራረጠ ነበርና ሙሉ በሙሉ የዓመቱን ትምህርት በተሳካ ሁኔታ ወይም በተሻለ በነበረው አሰራር መሰረት ያገኙ ተማሪዎች አይደሉ። ሁለተኛ ደረጃ እንደገና ፈተናውን መፈተን ያለባቸው በዚያው ዓመት ነበረ። በጦርነቱ ምክንያት ወደ 2014 ዓመተ ምህረት የዞረበት ሁኔታ እና በጥቅምት ይሰጣል ተብሎ የታሰበ ፈተና ነበረ።
ወጣት ማህሌት የስነ ልቦና ጫናውም ሆነ ሌሎች ተጽዕኖዎች እሷንና እሷን መሰል ሴቶች በተለይ ደግሞ አካል ጉዳተኞች ላይ እንደሚከፋ ሳትጠቁም አላለፈችም።
ስፔሻሊ ዲሲብሊቲ የሆኑ ተማሪዎች ላይ ተጽዕኖ ከበድ ይላል። የምናጠናው ልጆች ጋር ነው። የነሱ እርዳታ ያስፈልገናል። እነሱ ጋር ደግሞ በጦርነቱ ምክንያት ተራርቀናል እና ዘንድሮ ውጤት ከሌሎች የኢትዮጵያ ክፍሎች ጋር እኩል መታየት አለ አለብን ብዬ አላምንም። ማለፊያም ትንሽ ስቅ ማለት አለበት። ካለን ዝግጅት የስነ ልቦና ጫና አንጻር ዩኒቨርሲቲ መግቢያ ውጤት ትንሽ ዝቅ ቢል እንደገና ዩኒቨርሲቲ እስከምንገባም የስነ ልቦና ዝግጅት እንድናደርግ ድጋፍ ቢደረግ ብዬ አምናለሁ።
የትምህርት ባለሙያዎችም ሆነ ተማሪዎቹ የነበሩበት ችግር ውስብስብ ቢሆንም የምክርና የማነቃቂያ መርሃ ግብር ከተሰጠ በኋላ በከተማዋ በተዘጋጁ 3 የመፈተኛ ጣቢያዎች 2880 ተማሪዎች ፈተና እንዲወስዱ መደረጉን የከተማዋ ትምህርት መምሪያ ኃላፊ አብራርተዋል።
ልጆቹ በተለያየ የአእምሮ ጉዳት ውስጥ ያለፉ ናቸው። ቤተሰቦቻቸውን ያጡ፣ ወንድም እህት ያጡ ይኖራሉ። በተለያየ መንገድ ዘመድ አዝማድ ከቤተሰቡ ውስጥ የተለያየ ጥቃት የደረሰባቸው የቤተሰብ አባላት ይኖሯቸዋል እና በዚህ የስነ ልቦና ጉዳት ውስጥ ሆነው ነው ፈተናውን እየወሰዱ ያሉት። ጥር 24 ጀምሮ ፈተናው ይሰጣል ተብሎ እንደተነገረ ልጆችን የማሰባሰብ ስራ የሚሰራ ነው። ምክንያቱም ከመኖሪያ አካባቢያቸው ለቀው ወደ ሌላ ወደ አዲስ አበባ፣ ደብረ ብርሃን፣ ባህር ዳር የተሰደዱበት ሁኔታ አለ። እነሱን የማሰባሰብ ስራ የሰራ ነው። ከዛ እነሱ እንደመጡ እንደገና ትንሽ ወደ ነበረበት ራሳቸውን ውስጣቸውን እንድመልሱ የተለያዩ የባለሙያ የታገዘ በየትምህርት ቤቱ ሳይኮሎጂ መምህር አለ። በእነሱ የታገዘ አጫጭር ስልጠናዎችን የማነቃቃት ስራ ሰርተናል። በተጨማሪም እንደገና ወደ አካዴሚክ ጉዳይ እንድመልሱ በተመረጡ ሰብጀክቶች በሚፈተኑት ትምህርት አይነት ላይ ጥያቄዎችን የመስራት ተጨማሪ ክላስ የመስጠት ማቲቶሪያል ገዛዎች የማድረግ ስራ ተሰርቷል። ነገር ግን ሁሉ ሆኖ ወደ ኖርማል ሁኔታ ተመልሰዋል ማለት አይቻልም።
እናም ይላሉ መምሪያ ኃላፊው፣ የዩኒቨርሲቲ መግቢያ ውጤቱ ተማሪዎቹ ያሳለፉትን ጫና ግምት ውስጥ ያስገባ መሆን ይገባዋል። ስለ ጉዳዩም ለክልሉ ትምህርት ቢሮ ማሳወቃቸውን አያይዘው ጠቅሰዋል። የአማራ ብሔራዊ ክልላዊ መንግስት ትምህርት ቢሮ በፌስቡክ ገጹ ይፋ እንዳደረገው የህወሓት ኃይሎች ገብተውባቸው በነበሩት የሰሜንና ደቡብ ወሎ፣ የዋግምራና ኦሮሞ ብሔረሰብ አስተዳደር ዞኖች እንዲሁም በደሴ ከተማ አስተዳደር የ12ኛ ክፍል መልቀቂያ ብሔራዊ ፈተና ያልወሰዱ ከ37,000 በላይ ተማሪዎች ለፈተና ተቀምጠዋል። በሰሜን ጎንደርና ሰሜን ሸዋም በተመሳሳይ ፈተና የወሰዱ ተማሪዎች መኖራቸው ታውቋል። በተያያዘ ዜና የጸጥታ ችግር በነበረባቸው የኦሮሚያ ክልል 4 ዞኖች ከ20,000 በላይ ተማሪዎች ፈተናውን መውሰዳቸውንና ፈተናው በሰላም መጠናቀቁን የአሜሪካ ድምጽ ዘጋቢው ናኮር መልካ ከስፍራው ደርሶናል። በምዕራብ ሸዋ ዞን አቡና ጊንደበረት ወረዳ የአቡና ሁለተኛ ደረጃ ትምህርት ቤት ተፈታኝ የሆነው ወጣት ያለምንም የጸጥታ ችግር ፈተናቸውን ማጠናቀቃቸውን ጠቅሶ በግጭት ምክንያት ያለፈውን እድል ዳግም ስላገኘ ደስተኛ መሆኑን ገልጿል።
መጋንኮ አቡና ለሚሳንጅ ለማ ከነኒ በለዱ መነበሩስ አቡና ሰደርካ ለመፋ አራ ቆርማ ተኩታኩለ ለመፋ ሀላጋሪ ዳኒ ነጋቴ ፍረቻ ጅራ
አቡና ለሚሳ ባላለው በአቡና ሁለተኛ ደረጃ ትምህርት ቤት ነው የምማረው። ፈተናችንን በጥሩ ሁኔታ ነው የወሰን ነው። የጸጥታ አካላትም ምንም ችግር እንዳይፈጠር ጥበቃ እያደረጉልን ነው የተፈተን ነው። ከዚህ በፊት ፈተናው ተቃጥሎ ስለነበር ባለመፈተናችን ተስፋ መቁረጥ ውስጥ አስገብቶን ነበር። በጣምም ተሰምቶን ነበር። አሁን ግን የሀገር አቀፍ ፈተናውን በመውሰዳችን ደስተኞች ነን። ነገ ዩኒቨርሲቲ ገብተን ተምረን ለቤተሰቦቻችንና ለሀገራችን እንደምንሰራ ተስፋ አለኝ። ለአቡና ሁለተኛ ደረጃ ተማሪዎች 12ኛ ክፍል ተፈታኞች ሁሉ መልካም ውጤት እንዲያመጡ እመኛለሁ።
በዚህ ወረዳ ተፈታኝ የሆነው አብዲ አድማሱ ደግሞ የነበረው የጸጥታ ችግር በመቀረፉ የተሻለ እንድዘጋጅ ረድቶኛል ብሏል።
የፈተናችን ሁኔታ በጣም ደስ ይላል። በጥሩ ሁኔታ እየወሰድን እንገኛለን። ከዚህ ቀደም ፈተናው በጸጥታ ሁኔታ ሲተላለፍ ብዙም ዝግጅት አድርገን ስላልነበር አሁን እንዲያውም ሰፊ ጊዜ አግኝተን ለማንበብና ያላዳረስነውንም የትምህርት ክፍል እንድናዳርስ እድል አግኝተናል። ስለዚህ ፈተናው በጥሩ ሁኔታ በማለፉ በጣም ደስ ብሎናል።
ከአሜሪካ ድምጽ ሬዲዮ ጋር ቆይታ የነበራቸው የትምህርት ምዘናና ፈተናዎች አገልግሎት ኤጀንሲ ምክትል ዳይሬክተር ተፈራ ፈይሳ ከትግራይ ክልል በስተቀር የጸጥታ ችግር በነበረባቸውና ፈተና መስጠት ሳይችሉ በቀሩ 4 ክልሎች ውስጥ ፈተናው በተሳካ ሁኔታ መሰጠቱን አረጋግጠዋል።
የመጀመሪያው ዙር በመደበኛው ፕሮግራም ሲሰጥ በዛ ጊዜ በጸጥታ ችግር ምክንያት ፈተና ያልወሰዱ አካባቢዎች አሉ። ለምሳሌ አማራ ክልል በዚህ ትግራይ ወራሪ ኃይል ተይዞ የነበሩ አካባቢዎች፣ ኦሮሚያም እንደዚሁ አልፎ አልፎ የጸጥታ ችግር ያለባቸው አካባቢዎች፣ በኒሻንጉል ጉሙዝም በተወሰኑ በጣም ጥቂት በሚባሉ አካባቢዎች፣ አፋሪም እንደዛው ያኔ ተይዞ የነበሩ አካባቢዎች፣ እነዚህን አካባቢዎች ደምረን ስናየው ወደ 60 ሺህ አካባቢ የሚሆኑ ተማሪዎች ነበሩ ያን በወቅት መውሰድ ያልቻል። ለእነዚህ ነው የተሰጠው ማለት ነው። ኦልሞስት ወደ 615,000 ተማሪ ናቸው በኖርማል ለመውሰድ የተፈተኑት። ከዚህ ውስጥ ኦልሞስት አሁኑን ደምረን ስናየው ቱም ያለው ተማሪ ፈተናውን ወስዷል። የሚቀሩት የተንጠባጠቡ እነዚህ በግል ችግርም በህመም ሊሆን ይችላል። ስለዚህ በእኛ ግምገማ በጸጥታ ችግር ምክንያት አሁን ፈተና የወሰደው ያው የሚታወቀው ከትግራይ ክልል ውጭ በሌሎች ክልሎች ላይ ሙሉ በሙሉ ተሰጥቷል እናስባለን።
የትግራይን ካነሱ እነዚህን ተማሪዎች ለመድረስ የታሰበ በእናንተ ኤጀንሲ በኩል ማለት ነው የታሰበ ነገር ይኖር ይሆን?
በእኛ በኩል የሚፈታ አይደለም። አጠቃላይ ከሀገራዊ ጸጥታ ጋር የሚታይ ስለሆነ ሀገራዊ ጸጥታው ስረጋገጥ ትግራይን እንደ ማንኛውም ክልል ሰላም ሲሆን ነው የምንፈትነው።
ከጦርነት ቀጠና ነጻ በወጡትና ሰላማቸው በተመለሰባቸው አካባቢዎች ለሚገኙ ተማሪዎች በቂ ባይሆንም ዝግጅት የሚያደርጉበት የአንድ ወር ጊዜ መሰጠቱን ያመለክታሉ ምክትል ዳይሬክተሩ።
የአንድ ወር ጊዜ የሰጠ ነው ለሁለት ምክንያት ነው። አንደኛ አካዳሚክ የሆነውን ዝግጅት ከመምህራኖቻቸው ከትምህርት ቤቱ እና ከዚህ ጋር ባለው እንትን የሚገናኙበትን እድልን ለመስጠት ነው። ሁለተኛው እነዚህ ተማሪዎች ከቦታ ቦታ ተፈናቅሏል፣ በጸጥታ ችግርም እንዲህ አይነት ችግሮች ደርሶባቸዋል፣ እንረዳለን። ይሄንን አንድ ወር በቂ ነው እያልን አይደለም። እንግዲህ ይሄን ያደረግነው አትሊስት ወደ ነበሩበት ወደ ልቦናቸው ወደ ቀልባቸው እንዲመለሱ እና ተረጋግቶ እንዲፈጠ
ተማሪዎችና የትምህርት ባለሙያዎች የዩኒቨርሲቲ መግቢያ ውጤቱ የነበረውን ችግር ግምት ውስጥ ያስገባ መሆን አለበት ሲሉ ደጋግመው ያነሳሉ። ጥያቄዎቹ መቅረባቸውን ያረጋገጡ አቶ ተፈራ ግን ይህን የመወሰን ስልጣን የመንግስት እንደሆነ ተናግረዋል።
እንዲያን ጥያቄዎች አሉ። ይህን ኤጀንሲው አሁን የሚለውን ምንም ነገር የለም። በዚህ ደረጃ ኤጀንሲውም አይወስንም። ይሄ ትልቅ ኢሹ ስለሆነ ዞሮ ዞሮ ግን ችግሩ እንዳለ እንረዳለን። ችግሩን ለመፍታት እኛ የተወሰነ ጊዜ ከመስጠት ባሻገር አሁን የመቁረጫ ነጥቡ ይለያል አይለይም የሚለውን ኤጀንሲ ሊወስንም አይችልም። የኤጀንሲም ስልጣን አይደለም።
የሚመለከተው አካል ሌላ ነው እያሉኝ ነው?
መንግስት ነው የሚወስነው። ይሄን
ለአሜሪካ ድምጽ ሬዲዮ መስፍን አራጌ።
ጋቢና ቪኦኤ የምትከታተሉት አሁን ደግሞ የምናልፈው ወደ ምሽቱ እንግዳችን ነው። አምላኩ ቢክስ በቋንቋ መምህርነት በተርጓሚነትና በደራሲነት ከ10 ዓመት በላይ ለተሻገረ ጊዜ አገልግለዋል። የቅርብ ጊዜ እንቅስቃሴያቸው ደግሞ ማህበራዊ መገናኛዎችን ለቋንቋ ማስተማሪያነት ለመዋል ሲሆን በዚህና በተያያዥ ጉዳዮች ላይ ከሀብታሙ ስዩም ጋር ያደረጉት ቆይታ ቀጥሎ ይቀርባል።
ሙሉ ስሜ አምላኩ ቢክስ ሸቴ ይባላል። በስልጠና የእንግሊዝኛ መምህር ነበርኩኝ። በአዲስ አበባ ዩኒቨርሲቲ የመጀመሪያ ዲግሪ በውጭ ቋንቋዎች እና ስነ ጽሁፍ፣ እንዲሁም የሁለተኛ ዲግሪ እንግሊዝኛን እንደ ሁለተኛ ቋንቋ ማስተማር ወይም ቲቺንግ እንግሊሽ አዝ ፎሬን ላንጉጅ የሚሉ ዲግሪዎችን ሰርቻለሁ። ከዛ በእንግሊዝኛ አስተማሪነት ለብዙ ጊዜ አገልግዬ ነበር። የእንግሊዝኛ አስተማሪነቱን ስተወው ወደ ትራንስሌሽን ነው የዞርኩት። በፈረንጆቹ አቆጣጠር ከ2011 ጀምሮ ሰራ ነበር። ያው አሁንም እየሰራው ነው ያለሁት።
ዛሬ አገናኘን ማህበራዊ መገናኛዎችን በመጠቀም የሚሰጡት ቋንቋን የማስተማር አገልግሎት ይሁን እንጂ በተለይ ከትርጉም ስራ ጋር በተገናኘ አመታትን የተሻገረ ልምድ አለሁት። ካባ የተሰኘ ተቋሙ እንደ መሪ ቃል የተጠቀመውን ሀግ ግርድፍ ትርጉም ላንሳ። እዚህ ጋር ልምድ ያሰላል፣ ቋንቋዎች ድልድይ ይሆኑናል ይላል። ይህ ሀረግ እንዲስተላለፍ የፈለጉት መልእክት ምንድን ነው?
አብዛኛውን የህይወታችን ስሪት ልምድ ነው ብዬ አምናለሁ እና አንድ ነገር ደጋግመን በሰራ ነው ቁጥር በዛ ላይ የተካን እንሆናለን እና ልምድ ያሰላል ስል ደጋግመን የምንሰራውን ነገር እየወደድነው የምንሰራውን ነገር የተሻለ እንሰራዋለን፣ እየሰላ ይሄዳል። ቋንቋ ድልድይ ነው ስል ደግሞ ከምንም በላይ እኔ ቋንቋ አድናቂ ነኝ። ሙያዬ ቋንቋ ስለሆነ ብቻ ሳይሆን ሁሉ ነገሩን ስንመለከተው የሰው ልጅ ዋና መገለጫ ዋና መሳሪያ ነው። ለመግባቢያነት አልፎ ማንነትን የሚወስን ነው። ቋንቋ ምክንያት ነው በዓለም ላይ የሚመጡ ልዩነቶችን እየተፈጠሩ ያሉት። አንድ ሰው የኔን ቋንቋ ሲናገር ከምንም በላይ እጆቼን ዘርግቼ ይቀበለዋለሁ። በማላውቀው ቋንቋ ሲናገር ግን ጥርጣሬ ወይም ስጋት ነው የሚያድርብኝና ቋንቋ ድልድይ ነው። እንግሊዝኛ በመቻላችን ነው እዚህ ሀገር መስተን እዚህ ሀገር የምንሰራው። እንግሊዝኛ ባንችል ይህን ያክል ጉዞ መጓዝ አንችልም እና ቋንቋ ድልድይ ነው። ትርጉም ስራ የምንሰራ ደግሞ የድልድዩ ገንቢዎች ነን።
ከዚህ ቀደም ለውጭ ሀገራት ሰዎች የሚሆኑ አጫጭር የቋንቋ ማስተማሪያዎችንና ለህጻናት የሚሆኑ ታሪኮችንም አሳትሟል። እነዚህም መጽሐፍት ማዘጋጀት ከሌሎች መጽሐፍት የተለየ የሚጠይቀው የዝግጅት ጥንቃቄ አለው ወይ? የዝግጅት ሂደቱስ ምን ይመስላል?
ዘርስተልኝ ስላነሳው ሁለቱ የተለያዩ መጽሐፍቶች ናቸው። አንደኛው በግሌ የሰራሁት እንደባለ ያለው አማርኛን እንደ ውጭ ቋንቋ ውጭ ዜጎች እንዲማሩት እንደገና አቅድም እንዳልኩት በዚህ ሀገር አዶፕት ተደርገው ከሀገራቸው ከቤተሰቦቻቸው ርቀው ያሉ ቋንቋቸውን እንዲማሩ ወይም ደግሞ የኢትዮጵያን የሆነ ነገርን እንዲማሩ የሚረዳ አማርኛ መማሪያ መጽሐፍ ሲሆን አማሪክ ፎር ፎሬነርስ አንድ ዘ ኢትዮጵያን ዳያስፖራ ብዬ መግቢያው በእንግሊዝኛ ልክ አስተማሪው በእንግሊዝኛ እንደሚያብራራ ሆኖ አማርኛ ቀስ በቀስ እየጨመረ መሄድ መጀመሪያው አካባቢ በብዛት በእንግሊዝኛ እየገለጸ ከዛ ወደ መሃል ያወቁ እየገባቸው ሲሄድ አማርኛ እየበዛ መሄድ የተለየ መጽሐፍ ነው። እሱ amazon.com ላይ ይገኛል። እዚህ ኮሎራዶ ውስጥ ደግሞ በሀበሻ ስቶሮች ውስጥም አለ። ሁለተኛው ደግሞ በበጎ ፈቃድ የምሰራው ነው። ምንም የሚከፈለኝ አይደለም። ሁለተኛው Open Hearts Big Dreams የሚባል ተቀማጭነቱን እዚህ አሜሪካ ያደረገ የበጎ አድራጎት ድርጅት የልጆችን መጽሐፍ በእንግሊዝኛና በአማርኛ በእንግሊዝኛና በኦሮምኛ በእንግሊዝኛና በትግርኛ እንዲሁም በሌሎች የኢትዮጵያ ቋንቋዎች ባይሊንጓል አድርገው እያሳተመ ወደ ኢትዮጵያ ያሰራጫል እና ለዛ ከ2017 ጀምሮ እስካሁን ድረስ ከመቶ መጽሐፍ በላይ አሳትመዋል። ከነዛ ውስጥ ያው ሌሎች ትራንስሌተሮችም ሌሎች ተርጓሚዎችም አሉ። ሲጀምሩ ጀምሮ አብሬ ነበርኩኝ። ሌሎችንም የትግርኛ የኦሮምኛም ተርጓሚዎች እንዲያገኙ አድርጌ በበጎ ፈቃድ የምሰራው ነው ያን ሁለተኛው የመጽሐፍ አይነት።
በቅርቡ ደግሞ ማህበራዊ መገናኛዎችን በመጠቀም የቋንቋ ትምህርት የሚሰጥ አገልግሎት ጀምሯል። ይህን አገልግሎት ለመጀመር ምን አነሳሳውት?
ሁለት ነገሮች ናቸው። የመጀመሪያው ቅድም እንዳልኩት አማርኛን ኢትዮጵያን ጀምሮ አስተምር ነበር። ለምሳሌ ለቮለንቲርስ የኮሪያን የእርዳታ ድርጅት ሰራተኞች ኮይካ የሚባል ድርጅት ኮሪያውያንን ወደ ኢትዮጵያ ሲያመጣ፣ አሜሪካውያን ብሪቲሽዎች ወደ ኢትዮጵያ ሲመጡ ቋንቋውን በተወሰነ ደረጃ ለመማር ይፈልጋሉ እና እዛ ጀምሮ አስተምር ነበር። ከዛ በኋላም እንዲሁ በተለያዩ አጋጣሚዎች አስተምር ነበር እና ይሄንን ኮቪድ ሲመጣ ደግሞ ሁሉም ነገር ሲዘጋጋ እና ቤት ስንቀመጥ ይሄን የምሰራውን ነገር በዩቲዩብ እስኪ ልሞክር በዩቲዩብ ልጀምር ብዬ ልክ የዛሬ ዓመት አካባቢ ነው የጀመርኩት። የተወሰኑ ነገሮችን እየቀደው ልክ ማስተምረውን ማቴሪያሎች መጽሐፍን ተጠቅሜም በመጀመሪያ አካባቢ ምናልባት ሁለት ቪዲዮዎች መጽሐፍን ማስተዋወቅ ነበር የጀመርኩት። እየገፋ መጥቶ አሁን በቅርቡ ደግሞ ለልጆች መጽሐፍ ማንምር ያለው ዩቲዩብ ላይ
ከማህበራዊ መገናኛ ሰዎች ጋር የሚያገናኙት አዲስ አሰራር ይዘው ብቅ ሲሉ ምን አዲስ ነገር ተማሩበት? ምንስ ፈታኝ ሆነብዎት?
እውነት ነው ፈታኝ ነው። በተለይ የቴክኖሎጂ ጉዳይ ከልጅነት ይዘነው ያልመጣነው ነገር ወይም ደግሞ እንደ ሙያ የያዝነው ስላልሆነ ቪዲዮውን ለመቅዳት ከበድ የሚሉ ነገሮች ነበሩ። ቴክኒካሊ ጥራቱን ለመጠበቅ ግን በሂደት ነው እየተሻሻለ የሚመጣው። የመጀመሪያ ለሶስት ቪዲዮዎች ምንም ጥራት ያልነበራቸው በፍሪ አፕ ተጠቅሜ ነበር። ከዛ በኋላ ቅድም እንዳልነው ተሞክሮ ልምድ ያሰላል፣ ኤክስፒሪየንስ ሻርፕንስ ነው። ደጋግሜ በምሰራበት ሂደት ብዙ ነገሮችን ተማርኩኝ። በነፃ ተጠቀምበት የነበረውን አፕ ከፍዬ የተሻለ አፕግሬድ አድርጌ እንደገና ደግሞ ከሰራኋቸው ጥራቱን እያየውኝ ከዛ በተሻለ ነገሮችን እያስተካከልኩኝ መማሪያ ሂደት ነው። ለራሴም እየተማርኩበት ያለ ነገር ነው።
እንግዲህ እርስዎ ነዋሪነቶ በዩናይትድ ስቴትስ ነው። በርካታ ትውልድ ኢትዮጵያውያን የሚኖሩበት ሀገር እንደሆነ ይታወቃል። የሀገራቸውን ቋንቋ ለመማር ያላቸው ዝግጁነት ምን ያክል ነው? እርስዎ በሚያዘጋጇቸው ተማሪዎች ዙሪያስ ምን አስተያየት ሰጥተውት ያውቃሉ?
አገሩ ብዙ ኢትዮጵያውያን አሉበት። ልጆች አማርኛን ወይም የሀገራቸውን ቋንቋ የሚማሩበት አጋጣሚ ብዙ የለም። ብዙ ወላጆች አስተያየት ሰጥተውኛል። በተለይ አሁን ያዘጋጀሁት መጽሐፍ ማንበብ መጽሐፍ ለቻሉ ከፍ ላሉ ልጆች ነው። ትምህርት ቤት ለገቡ እንግሊዝኛው ገብቷቸው እንግሊዝኛው በሚለው መሰረት አማርኛውን ለመማር የሚችሉ ልጆች እንዲጠቀሙበት ሆኖ የተዘጋጀ ነው። ትንንሽ ልጆች ደግሞ በእድሜ ትምህርት ቤት ገና ላልገቡ ከቤት ጀምረው አሁን የሚማሩበት መጽሐፍ ቢዘጋጅ የሚል አስተያየት ሰጥተውኛል። እንደገና እዚህ አሁን ዩቲዩብ ላይም በጀመርኩት ጥሩ ማበረታቻ ነው እያገኘ ያለሁት። ምክንያቱም በተለይ ዩቲዩቡ ልጆች ብዙ ጊዜ ኤሌክትሮኒክስ ላይ ናቸው፣ ስልክ ላይ፣ አይፓድ ላይ፣ ታብሌት ላይ ናቸው ብዙውን ጊዜ የሚያሳልፉት እና በዛ መንገድ እንዲማሩ ስለሚረዳቸው በጣም ጥሩ አስተያየት ነው እየተሰጠኝ ያለው። አበረታች ነው። ምክንያቱም ይህን ለመደገፍ ተቋማት የሉም። እንደገና ደግሞ ጊዜም በራሳቸው እንዳያስተምሩ ወላጆች ጊዜውም የላቸውም የሚታወቅ ነው።
ከመለየታችን በፊት እንግዲህ አሁን ወደ ማህበራዊ መገናኛዎቹ ዞር ብለው በሱ መንገድ ቋንቋ ለማስተማር ጥረት እያደረጉ ነው። በመጪ ዘመን ይህን አገልግሎት ለማሳደግና ለማስፋፋት ያሰቡት እቅድ አለ ወይ?
አዎ፣ ያው እንደ ተደራቢ ስራ ስለሚሰራ ይሄ ቅዳሜ ተጠብቆ ወይም ደግሞ ከስራ ሰዓት ውጭ ይሰራ ስራ ስለሆነ ጊዜ ይፈልጋል። ሰው ያከዳል እግዚአብሔር እና ጊዜ ሳውን ይሰሩታል። ከዛ አንፃር የዩቲዩብ ቻናል አለኝ። እንዲሁ ደግሞ የቴሌግራም ቻናል እየከፈትኩ ነው። የህፃናት መጽሐፍትን እየመረጥኩኝ ያሰባሰብኩኝ በዩቲዩብ ላይ እያነበብኩ ህፃናት አብረው እንዲያነቡ በሁለቱም ነው የሚሆነው። በድምጽ አነባለሁ፣ እነሱ ደግሞ ገጹን ያያሉ፣ አብረው ይከተሉኛል። እንደዛ ያደረኩ በዛ ላይ ለመክፋት አስባለሁ። እንዲሁ ደግሞ ጊዜውና አቅሙ ካለኝ የልጆች መጽሐፍት ተጨማሪ መጽሐፍትን መጽሐፍ መተርጎም ፍላጎቴ ነው።
እጅግ በጣም አመሰግናለሁ አቶ አምላኩ ቢክስ ስለ ትርጉም ስራ እንዲሁም ደግሞ በቅርቡ ስለጀመሩት የበይነ መረብ ላይ ወይንም የማህበራዊ መገናኛዎች ላይ የቋንቋ ማስተማር አገልግሎት ለአድማጮች ሳጋሩልን በእጅጉ አመሰግናለሁ። ቀሪ ዘመኑ ሁሉ በስኬት እንዲታጀብ እመኝልዎታለሁ።
እኔም በጣም አመሰግናለሁ። እግዚአብሔር ይስጥልኝ።
ቻይና የምትልካቸው ምርቶች የአፍሪካን ገበያዎች አጥለቅልቀዋል። አሁን ደግሞ ባህላዊ መድኃኒቶቿንም እያሸገች ወደ አፍሪካ መላክ ብትጀምርም መድኃኒቱ የጉንዮሽ ጉዳት ዙሪያ ደግሞ ጥርጣሬዎች እየተነሱ ነው። የቪክቶሪያ አሙጋን ዘገባ ኤደን ገረመው ታቀርበዋለች።
በናይሮቢ በሚገኘው የቻይና ኦሪየንታል የባህላዊ ሕክምና ክሊኒክ ውስጥ ደንበኛ ከሆኑ ከ10 በላይ ታማሚዎች መካከል የ85 ዓመቱ የእድሜ ባለጸጋ ኢንግ ፖል ሲንግ አንዱ ናቸው። ሲንግ ያለፉትን 5 ዓመታት በአከርካሪ ህመም ሲሰቃዩ በመቆየታቸው ይህንን ሕክምና ለመሞከር እንደፈለጉ ይናገራሉ።
ትንሽ ለውጥ አለ። ከጀመርኩት ገና 1 ሳምንት ነው። ከዚህ በኋላ 12 እስከ 15 ዙር ህክምና ይቀረኛል። ከዚያ ውጤቱን እናያለን።
እንደ አውሮፓውያን አቆጣጠር በ2020 በቤጂንግ የሚገኝ ዓለም አቀፍ የአማካሪዎች ተቋም በተደረገ የድጋሚ ልማት ጥናት በተሰኘ ጥናት መሰረት ቲኤምሲ የተሰኘው ባዊ የቻይና ህክምና በአፍሪካ ከፍተኛ የሆነ ተወዳጅነት ማትረፉን ያስቀኛል። በተመሳሳይ በየካቲት 2020 ቻይና ዴይሊ በተሰኘው የመንግስታዊ ሚዲያ ላይ የቲንክ ታንክ ተመራማሪ ባወጡት ርዕሰ አንቀጽ ላይ ባህላዊ ህክምናው የቻይናን ምጣኔ ሀብት በማበልጸጉ ረገድ ቻይና ለዓለም ጤና የምታበረክተው አስተዋጽኦ ለስላሳ ክንድ ሆኗታል ብሏል። ይሁንና በዘመናዊ ህክምና ውስጥ ያሉ መደበኛ ሐኪሞች ባህላዊ ህክምናዎችን ስንጠቀም ምጣኔውን ማወቅ አለመቻላችን በራሱ የጤና ችግር ይፈጥራል ይላሉ ዶክተር ሱልጣን ማቴ ዴችሬ በኬንያ የብሔራዊ ማህበረሰብ ጤና ተቋም ባልደረባ ናቸው።
መድኃኒቶቹ ለታዩ ነገሮች ይጠቅማሉ። ነገር ግን እንደ ሐኪም ያሳሰበን ያለው እነዚህ የእጽዋት ህክምናዎች በምንፈልገው መልኩ በአግባቡ እየተወሰዱ አለመሆናቸው ነው።
የቻይና ባህላዊ ህክምና ደህንነትና ውጤታማነት በዓለም አቀፍ ደረጃ ክርክር ውስጥ የገባ ነገር ነው። ይሁን እንጂ እንደ ሊ ቹአን ያሉት የባህል ሐኪሞች ደግሞ በኬንያ አማራጭ የህክምና ዘዴዎችን በሚሹ ሰዎች ዘንድ ተወዳጅነትን አትርፈዋል። ሊ ቹአን
ብዙ ሰዎች ኮቪድ-19 ሲይዛቸው የእጽዋት ሻያችንን ይወስዳሉ። ውጤቱም እጅግ መልካም ነው።
እሳቸው ይህን ይበሉ እንጂ በአንጻሩ የአካባቢ በቃ ባለሙያዎች ደግሞ የቻይና መድኃኒቶች ሽያጭ በአፍሪካ በተለይም በኬንያ አሉታዊ በሆነ መንገድ የባህላዊ ህክምናውን እንዳያነቃቁት ይሰጋሉ። ለዚህ ደግሞ ለባህላዊ ህክምናው ሲባል አንዳንድ ለየት ያሉ የእባብ ዝርያዎች መገደላቸውና መጥፋታቸው እንዲሁም የአውራሪሶች ታድኖ መገደል እንዳይከሰት ያሰጋል ይላሉ። ዳንኤል ዋንጁኪ የስነ ምህዳር ባለሙያ ናቸው።
በኬንያ አውራሪስ ለዚህ አንድ ምሳሌ ነው። ሰዎች የአውራሪስ ቀንድ ለደስታና ለወሲባዊ መነቃቃት ጥሩ ነው ብለው ያድኗቸዋል። ይሄ አውራሪሶች በኬንያ ብቻ ሳይሆን በመላ አፍሪካ ሙሉ ለሙሉ ዝርያቸው የመጥፋት አደጋ እንዲጋረጥበት አድርጓል።
የኬንያ ማዕከላዊ ስታስቲክስ ቢሮ ሀገሪቱ በየዓመቱ ለጤና ስርዓቱ 2.7 ቢሊዮን ዶላር ትመድባለች ይላል። አንዳንድ የምጣኔ ሀብት ባለሙያዎች ደግሞ የባህላዊ ህክምናውን ውጤታማነት ማረጋገጥ ከተቻለ አህጉሪቱ በአጠቃላይ ለጤና የምትበጅተውን በከፍተኛ መጠን መቀነስ ይቻላል ይላሉ። ኬን ጊቺንጋ የምጣኔ ሀብት ባለሙያ ናቸው።
አፍሪካውያን ህክምና ለማግኘት እንደ ህንድና የተባበሩት አረብ ኤምሬትስ ያሉት ሩቅ አገሮች ይጓዛሉ። ስለዚህ ይሄ ተፈጥሯዊና ተመጣጣኝ ዋጋ ያለው የጤና እንክብካቤ አቅርቦት ነው። ምክንያቱም ደግሞ ዋጋ ሰዎች ህክምና የሚመርጡበት አንዱ መመዘኛ ነው።
ድሮፓን አቆጣጠር በ2021 ዓመተ ምህረት የኬንያ ብሔራዊ መድኃኒት ተቆጣጣሪ የመድኃኒትና የመራጆች ቦርድ በሀገሪቱ የቻይና ባህላዊ መድኃኒቶች እንዲሸጡ ፍቃድ ሰጥቷል። እንደዚህ ያሉ ባህላዊ ሐኪሞች ታዲያ በአፍሪካ ሌሎች ሀገራቶችም የቻይናን ባህላዊ መድኃኒቶች ለመሸጥ ፍቃድ በመስጠት ኬንያን ፈለግ ይከተላሉ ብለው ያስባሉ።
የምሽቱ ዝግጅቶቻችን እነዚህ ነበሩ። ዋና አዘጋጅ ሰለሞን አባተ፣ አቀናባሪ ኤልያስ አስማረ፣ እንዲሁም ስመኝሽ የቆየ አብረናችሁ አምሽተናል። ነገ በተመሳሳይ ፕሮግራሞች እስከምንገናኝ መልካም ምሽት።